Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ አውቶቡሱ እንደ ታክሲዋ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ ጉዟችን በዩናይትድ ስቴትስ እና ኢትዮጵያ መካከል ነው። በሁለቱ ሀገሮች መካከል ያለውን የንግድ ግንኙነት ለማጠናከር በመንግስታቱ መካከል ስምምነቶች አሉ፣ ፈተናዎችም እንዲሁ።
ታዲያ ዛሬ እነዚህን የገበያ እድሎች እናንተ እንዴት መጠቀም ትችላላችሁ? ይህንን ስንል ትልልቅ ኩባንያ መስረታችሁ ሳይሆን አነስተኛ የንግድ ስራዎቻችሁን እንዴት ወደ ዓለም አቀፍ ገበያ ለማምጣት ትችላላችሁ? ፈተናዎቹስ?
ለገበያ ካላቀረብከው፣ ገበያም ካላስተዋወቅከው ብትለፋም ተጠቃሚነትህ የሚጠቀመው ገበያው ላይ የቀረበው ሰው ነው።
ጥበቡ አሰፋ ብሌስድ ኮፊ የሚል ማህበርና ድርጅትን ይመራል። ኢትዮጵያውያን ከዩናይትድ ስቴትስ ገበያ እንደዚሁም በግልባጩ ለውጥ ለማምጣት የሚሰራ ነው።
እናንተስ አነስተኛ የንግድ ስራዎቻችሁን ከሀገር ውስጥና ከውጭ ሀገር ገበያ ጋር እንዴት ማቆራኘት ትችላላችሁ? ለንግድ ስራ አዲስ ከሆናችሁ አንዳንድ የንግድ ቁልፍ ሚስጥሮችን እናካፍላችኋለን።
አሁን ነገሮች በጣም እየተለወጡ ነው። ኢትዮጵያ ውስጥ እንቅስቃሴው በጣም ሰፍተዋል። ሁሉም ሰው ንግድ ለመጀመር ይፈልጋል።
ሚካኤል አዲሱ የፋይናንስ ባለሙያ ነው። ስለ ንግድ ሥራና የብድር አገልግሎት የሚለን ይኖረናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የጋምቤላ ክልል ልዩ ኃይል ትጥቅ ፈቶ ወደ ስልጠና እንዲገባ መደረጉን ያነጋገርናቸው የአካባቢው ነዋሪዎችና አንድ የወረዳ ምክር ቤት አባላት አረጋግጠውልናል። ከ1400 በላይ የሚባሉት የልዩ ኃይሉ አባላት በክልሉ ዋና ዋና የሚባሉት አኝዋክና ኒዌር ጎሳዎች ተከፋፍለው መጋጨታቸው የተገለጸ ሲሆን የፌዴራል ፖሊስና የመከላከያ ሰራዊት አባላት ገብተው ሁኔታውን መቆጣጠራቸውን እነዚሁ የአካባቢው ሰዎች ተናግረዋል። በልዩ አባላት መካከል በተነሳ ግጭት የደረሰውን ጉዳት አስመልክቶ ለጊዜው ዝርዝር መረጃ ባይኖረንም በግጭቶቹ መካከል ግን ሰሞኑን አንዲት ጎልማሳ ሴትና የአንድ 5 ዓመት ህጻን ህይወት መጥፋቱ ተሰምቷል። በሶማሌ ክልል መንግስት በሽንሌ ወይም በሲጢ ዞን የነዋሪዎች ተወካይ መሆናቸውን የሚናገሩ የኮሚቴ አባላት በድርቁ ምክንያት ከወራት በፊት ተከስቶ የነበረው የበርካታ የሰው ህይወት መጥፋት፣ ቁጥሩን ለመግለጽ የሚያስቸግር የቤት እንስሳት ማለቅ በድጋሚ እንዳይከሰት ለፌዴራል አደጋ መከላከልና ዝግጁነት ምግብ ዋስትና ዘርፍ ማሳወቃቸውን ተናገሩ። አሁንም የሚሰጠው እርዳታ በቂ እንዳልሆነ፣ ለአንዳንድ አካባቢዎችም እርዳታው እንደማይደርስ አስታውቀዋል። የችግሩ ምክንያት የመልካም አስተዳደር እጦት ነው ይላሉ። በአዲስ አበባው የባቡር ግንባታ ምክንያት ተነስቶ የነበረው የሰማዕቱ አርበኛ የብፁዕ አቡነ ጴጥሮስ መታሰቢያ ሐውልት በደማቅ ስነ ስርዓት ወደ ቦታው ትላንት ተመልሷል። ስነ ስርዓቱ እኚህ አርበኛ የተዘከሩበትን ሁኔታም ፈጥሯል ተብሏል። ወደ ዓለም አቀፍ ዜና ስንሻገር በአፍሪካ ህብረት ሰራዊት የሚታዘዙት የሶማሊያ ወታደሮች በታች በሸበሌ ክልል የምትገኘውንና መርካ የምትባለውን የወደብ ከተማ በአልሸባብ ይዞታ ማስለቀቃቸውን የአይን እማኞችና የመንግስቱ ባለስልጣናት አስታወቁ። ከአፍሪካ ህብረት ወታደሮች ጋር በመተባበር ዛሬ ማለዳ ላይ የመርካ ከተማን መልሰን ማርከናል ሲሉ የክልሉ ገዢ ኢብራሂም አደን አሊ ለቪኦኤ በስልክ ገልጸዋል። ነውጠኞቹ በሽሽት ላይ ስለነበሩ አንዳች የመቋቋም ኃይል እንዳላሳዩ የገለጹት የክልሉ ገዢ በአሁኑ ሰዓትም የህብረቱና የሶማሊያ ሰራዊት ከተማይቱን በማጽዳት ላይ እንደሚገኙ አክለው ተናግረዋል። በመጨረሻም ከ25,000 በላይ የሚሆኑ የሶሪያ ሲቪሎች በቱርክና በምዕራባውያን እርዳታ ሰጪ ድርጅቶች መካከል ያለው ፍጥጫ ሰለባ መሆናቸው ተነግሯል። የፕሬዚዳንት በሽር አል አሳድ ገዢ መደብ ሰሜናዊ አልፓ ውስጥ የሚፈጸመውን ጥቃት የሚሸሹ እጅግ በርካታ ሲቪሎች የቱርክ መንግስት ለመቀበል አልፈቀደም። የቱርክ ባለስልጣናት ልንቀበል የምንችለውን ያህል የሶሪያ ስደተኞችን ተቀብለናል ማለታቸው ተሰምቷል። አድማጮች፣ ለምሽቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የዛሬው የጋቢና ጉዞ የዩናይትድ ስቴትስ እና የኢትዮጵያ የንግድ ግንኙነትን፣
የንግድ አሰራርና በተለይ የገበያ ስልቶችን የተመለከቱ ውይይቶች ይኖሩናል። ቀዳሚው ሚካኤል አዲሱ ነው። ከአዲስ አበባ እናምጣው። የፋይናንስ ባለሙያ ነው። መካከለኛ የንግድ ድርጅቶች የብድርና ቁጠባ አገልግሎት እንዲያገኙ ይሰራል። ድርጅቱ ንስር ማይክሮ ፋይናንስ ይባላል። በኢትዮጵያ ንግድ ለመጀመር የሚያስፈልጉ ነገሮች ምንድን ናቸው? ከዛስ በኋላ እንዴት ማሳደግ ይቻላል የሚል ጥያቄ አንስቼለት እንዲህ ይመልሳል።
እንግዲህ አሁን እንደው አንድ ደረጃ ወደ ኋላ ልመልሰው እና ጥያቄውን ከተፈቀደልኝ፣ ንግድ ለመቋቋም ምን ያስፈልጋሉ ከሚለው በፊት አንድ ሰው ለምን ንግድ ይጀምራል? እንደው ንግድ ማቋቋሙ ይቅርና አንዳንዴ ንግድ ፍቃድ ወጥቶ ከመቋቋም በፊትም መደበኛ ያልሆኑ የንግድ እንቅስቃሴዎች አሉ እና አንድ ሰው መጀመሪያውኑ በተለይ በኢትዮጵያ ነባራዊ ሁኔታ ስናየው ለምን የራሱን ንግድ መጀመር ይፈልጋል የሚለው ነገር ይመስለኛል በጣም መሰረታዊ ነገር። ያን ጥያቄ ደግሞ ስናይ ከድሮ አሁን ነገሮች በጣም እየተለወጡ ነው። ኢትዮጵያ ውስጥ እንቅስቃሴው በጣም ሰፍቷል። ሁሉም ሰው ንግድ ለመጀመር ይፈልጋል እና አይ ቲንክ ንግድ መጀመሪያውኑ አንድ ሰው የራሱን ቢዝነስ ወይም ንግድ ስራ ለምን ይጀምራል የሚለውን ስናይ ብዙ ገንዘብ በመፈለግ ነው። ለምሳሌ ተቀጣሪ የነበረ ሰው በደሞዝ ከሚያገኘው የቀን ወይም ወርሃዊ ገቢ የተሻለ ገቢ ለማግኘት ነው። ወይ ደግሞ የሆነ አይነት እውቀት ኖሮት ያንን እውቀት ለሰው በሆነ ዋጋ እየሸጠ ለማካፈል ከዛ ደግሞ ራሱን ለመጠቀም ነው። ወይስ እንዲሁ ቅድም እንዳልነው ሌሎች ሰዎች ሲጀምሩ አይተን ይህ ነገር ሳያዋጣ አይቀርም እኔ ደግሞ በዚህ መልክ አሻሽዬ ወይ ራሱን ልድገመው ብሎ ይጀመራል። በዋናነት እነዚህ ናቸው ንግድ የሚጀመረው። ግን አሁን ኢትዮጵያ ውስጥ ባለው ሁኔታ አንድ ሰው ንግድ ለመጀመር ሲፈልግ ሁለት አይነት ነገሮች አሉ። በእኛ ስራ ስናየው አንዱ በህጋዊ ሁኔታ መሟላት ያለባቸው ነገሮች ናቸው። ሌላው ግን ምንድን ነው የሚሰራው ያንን ነገር በግልጽ ዲፋይን ማድረግ ወይም ደግሞ ማስቀመጥ አለበት። ገበያ የማን ነው? ከዛ ያ ገበያ ደግሞ ምን ያህል አስተማማኝ ነው? ዛሬ ያ ገበያ እኔ ልሸጠው የማስበውን ነገር በምን እያሟላ ነው? ከዛ እኔ ስራሱ ያንን ነገር ለመስራት ለማምረት ወይ ለማቅረብ ምን ምን ያስፈልገኛል የሚል ጥናት ያስፈልጋል። እኛ አሁን እንዲሁ መጥተው ብድር የሚጠይቁን ሰዎች ሲኖሩ የምንሰጣቸው 6 ጥያቄዎች አሉ። እነዛን 6 ጥያቄ ሲመልሱ ራሱ በቃ ጥናት ይሆናል ማለት ነው። ምንድን ነው የምትሰራው? ለምንድን ነው የምትሰራው? ከየት አንጥተህ ነው የምትሰራው? በማን ነው የምትሰራው? ሰርተህ ለማን በምን ያህል ነው የምትሸጠው? ከዛ በኋላ መጨረሻ ላይ ደግሞ የሚኖረው የቢዝነስ ውጤት ምን ይመስላል? ይሄንን ከመለሰ አንድ ሰው ይሄ በቃ ጥናት ነው። አንድ ፔጅ ሊሆን ይችላል፣ 100 ገጽም ሊሆን ይችላል። ስለዚህ ጥናቱ በዚህ መልክ ተጠናቅሮ አይምሮ ውስጥም ቢሆን መቀመጥ አለበት፣ ወረቀት ላይ እንኳ ባይሰፈር። የመጀመሪያ ይሄ ነው።
ይሄንን ካደረጉ በኋላስ
ከዛ እንግዲህ በቃ አዋጭ ነው ይሄን ነገር እገባበታለሁ ብሎ ቢወስን አንድ ሰው ህጋዊ ነገሮቹን ብንተዋቸው ሄዶ ንግድ ፍቃድ ያወጣል፣ የዋና ምዝገባ ያወጣል። ከዛ በኋላ ደግሞ የግብር መለያ ቁጥር ያወጣል። የስራ ቦታ ኪራይ ግዴታ ሆኗል፣ የስራ ቦታ ኪራይ ያወጣል። እነዚህን ነገሮች አድርጎ ለዛ ስራ የሚያስፈልገውን ህጋዊ ነገሮች፣ ሰነዶች ከያዘ በኋላ ቀጥሎ እንግዲህ ስራው ይጀመር ከተባለ ከመጀመሪያው ቀን ጀምሮ የታወቀው ጥያቄ ምን ይመጣል?
ገንዘብ
ይመጣል። ስለዚህ እንደው አይዲያው በደንብ ሀሳቡ ከበለጸገ ከዛ ህጋዊ ነገር ከተሟላ ቀጥሎ ሌላ ምንም ነገር የለውም፣ ገንዘብ ነው።
ገንዘብ ከየት ይመጣል? አሁን እንግዲህ ዋናው ብድርና ንግድን እስቲ ያገናኝልን።
አንድ ሰው ሙሉ አይዲያውን ይዞ በሉ አሁን ይሄ ለምሳሌ 100,000 ብር ይፈልጋል ይሄ ስራ፣ 100,000 ብር ብድር ቢባል ማንም አይሰጥም። አትሊስት በመርህ ደረጃ ማንም አበዳሪ ተቋም ሙሉ ንግዱ በ100% በብድር እንዲጀመር አይፈቅድም። ከባለቤቱ ከራሱ ቁጠባ ሊሆን ይችላል፣ ከሚያውቃቸውም ሰዎች ሊሆን ይችላል፣ መደበኛ ካልሆኑ ዘርፎች ያገኛል። ብድር ስንል እንግዲህ ኢትዮጵያ ውስጥ ለሶስት እንከፍለዋለን። አንዱ መደበኛ ያልሆኑ አንድ ሰው ስራ ሊጀምር ሲያስብ ልክ የዛን ቀን ሳይሆን ብር መፈለግ ያለበት ቀደም ብሎ እቁብ ሊገባ ይችላል። እቁብ ማለት በጣም ክሬቲቭ የሆነች የብድር አይነት ነው። የሰውን ብር ቀድሞ ወስዶ ከዛ የራስን ብር በየጊዜው ማዋጣት ነው። ከዛ ግን እነዚህ እቁብ ወይም የጓደኛ ወይም የቤተሰብ ብር አያዘልቁም፣ ብዙ ጊዜ ጫፍ አይደርሱም። ስለዚህ ህጋዊ ነገሮቹ ከተሟሉ መደበኛ ወደሆኑት ወይም ደግሞ ከፊል መደበኛ ወደሆኑት የብድር አገልግሎቶች ወይም የገንዘብ አገልግሎቶች መሄድ ይቻላል። ኢትዮጵያ ውስጥ ብዙ ጊዜ በተለያየ ተቋም ውስጥ የታቀፉ ከሆኑ ከፊል መደበኛ የሚባለው የብድርና ቁጠባ ህብረት ስራ ማህበር አባል የሆኑ ሰዎች አሉ። ለህብረት ስራው ማህበር አባላት ብቻ በተለያየ ጊዜ የሚሰጠው የብድርና ቁጠባ አገልግሎት ነው። ስለዚህ ሜምበር ወይም አባል ያልሆነ ሰው ወዴት ነው እንግዲህ ሊሄድ የሚችለው? ወደ ሶስተኛውና መደበኛ ወደሆነው አበዳሪ ተቋማት ወይም የገንዘብ ተቋማት ነው። ይሄ ማለት ደግሞ ባንክ ወይም ማይክሮ ፋይናንስ ነው። በኢትዮጵያ ስንመጣ ከሁለቱ ውጪ ለሰፊው ህዝብ አገልግሎት የብድር አገልግሎት የሚሰጡ የገንዘብ ተቋማት የሉም። በኢትዮጵያ ብሔራዊ ባንክ ፈቃድ የተሰጣቸው ባንኮች እና ማይክሮ ፋይናንስ ወይም ጥቃቅንና አነስተኛ የገንዘብ ተቋማት አሉ። ስለዚህ ሁለቱ ናቸው ማለት ነው ምንጮቹ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ዝግጅቶቻችንን በአጭር ሞገድ በ19ና በ49 ሜትር ባንዶች በ60/80ና በ15/580 በተለይ ሾርት ዌቭ ቱ ላይ ታገኙናላችሁ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ። በመካከለኛ ሞገድ ደግሞ ከምሽቱ 1 ሰዓት ጀምሮ በ1431 መካከለኛ ሞገድ ታገኙናላችሁ። የዛሬው ውይይታችን የንግድ ስራ እንደዚሁም ደግሞ የገበያ መዳረሻዎችን የሚመረምር ነው። አሁን ቀጠል አድርገን ጥበቡ አሰፋ እናመጣለን። ብለስድ ኮፊ የሚባል የማህበረሰብ ድርጅት ይመራል። እንደዚሁም ደግሞ የዩናይትድ ስቴትስን ገበያ ከተለያዩ የአፍሪካ ሀገሮች በተለይ ደግሞ ከኢትዮጵያ ገበያ ጋር የሚያስተሳስር ዩኤስ አፍሪካን ዳያስፖራ ቢዝነስ ካውንስል የሚባል ድርጅትም ይመራል። ስለ ገበያ አገልግሎት እንደዚሁም ደግሞ በዩናይትድ ስቴትስና በኢትዮጵያ በአፍሪካ መካከል ስለተከፈቱ የንግድ አገልግሎቶች ተነጋግረናል። አሁን የጋቢና ቪኦኤ እንግዳችን ከዚህ በፊት ብዙ ጊዜ ለሬዲዮ ጣቢያችን እንኳ እንግዳ አይደለም። ጥበቡ አሰፋ ይባላል። ብለስድ ኮፊ የሚባል ድርጅት መስርቶ ይንቀሳቀሳል። ከዛም በተጨማሪ ደግሞ በዩናይትድ ስቴትስና በኢትዮጵያ በአፍሪካ መካከል የንግድ ግንኙነት እንዲስፋፋ የሚሰራ ዩኤስ ዳያስፖራ ቢዝነስ ካውንስል። ልክ ነኝ አይደለም?
ልክ ነው። የዩኤስ አፍሪካ ዳያስፖራ ቢዝነስ ካውንስል።
እንኳን ወደ ጋቢና በሰላም መጣህ ጥበቡ።
በጣም እንኳን ጋበዛችሁኝ በዚህ በጋቢና ፕሮግራም ላይ።
መልካም። እስቲ
መንገድ የምንሄድ ይመስላል።
መንገድ ጉዞ ነው የምንሄደው። ያው እያቆመን ባይሆን ቡና እንጠጣለን፣
ምንም ችግር የለም።
እሺ፣ በቅድሚያ እስኪ ስለ ብለስድ ኮፊ የተባረከው ቡና ጥቂት በለን።
ብለስድ ኮፊ የተቋቋመው የኢትዮጵያን ቡና ከኢትዮጵያ ቡና አምራቾች ጋር በመሆን በመተባበር ቡናውን በቀጥታ ከተመረሰበት ቦታ ወደ ገበያው ላይ ወደ አሜሪካ በሱቅና በማከፋፈል ቀጥተኛ ወደ ተጠቃሚ ለማድረስ የተነሳና ያንንም የመጀመሪያ የሚያከፋፍልና በአፍልቶም የሚሸጥ ሱቅ ከከፈተ በኋላ ያን ሱቅ ደግሞ በየአሜሪካን ከተማው ስታርባክ የሚባለው ዋናው ተጫዋች ባለበት ለማድረስ የተቀመመና የሚዘጋጅ የተሰራ ያለ ድርጅት ነው። አላማው እነዛ አምራቾቹን የቢዝነሱ ተሳታፊ እንዲሆኑ ከጥቅም እኩል ተጠቃሚ እንዲሆኑ የሚያልምና ያንን ለማድረግ የተነሳ ድርጅት ነው።
ልክ ነው። የገበሬዎች ተጠቃሚነት በተለይ የቡና ገበሬዎች ከዓለም አቀፍ ገበያው ጋር አነስተኛ እንደሆነና የገበያ ድርሻቸው እንዲሰፋ የሚሰሩ የተለያዩ ተቋማት አሉ። እንግዲህ ብለስድ ኮፊ አንዱ መሆኑ ነው። እስኪ ስለ ገበያ እንነጋገርና ኢትዮጵያ ውስጥ አንድ የኢትዮጵያ ምርት በተወሰነ ደረጃ እሴት የተጨመረበት ምርት ወደ ዩናይትድ ስቴትስ ገበያ ለማስገባት እድሎቹ ምንድን ናቸው? ፈተናዎቹስ ምንድን ናቸው?
ያው እንደሚታወቀው የአሜሪካ ገበያ በጣም ትልቅ ገበያ ነው። ማንኛውም አይነት ምርት ተስተካክሎ ተጠቃሚ ጋር ሊጠቀምበት በሚችልበት መልኩ ተዘጋጅቶ የሚያቀርብ እንቅስቃሴ ብዙ እድል አለው። ለምሳሌ እንኳን ብነግርህ አንድ የአዋዜ በጥጦ የሚሸጥ ድርጅት የአዋዜ ገበያው በአሜሪካን ሀገር ያለው የአዋዜ ገበያ እንኳን ስትመለከተው በቢሊየን ዳላር የሚቆጠር ገበያ ነው። እዛ ላይ የሚጫወቱት አዚዮን ሰርተው ለአሜሪካኑ የሚያከፋፍሉ ድርጅቶች በጣም ትልቅ የገበያ ድርሻ ነው ያላቸው። ጥያቄው ግን ምርትህን ለተጠቃሚው ለማድረስ የምትችልበት የገበያ ስልት ገበያው ላይም ተቀባይነት እንዲኖር እውቅና እንዲኖርህና ተቀባይነት እንዲኖር ማንቀሳቀስ ያለብህ የማስተዋወቅ ስራ ያ ነው። እንግዲህ የማስተዋወቅ ስራውና ያከፋፋይ ኢንፍራስትራክቸር ምንም ጎዳና ምትህ አምጥተህ ከመርከብ ሆልሴል አጠቃላይ ለቸርቻሮ ገበያ አስተዋውቀህ አከፋፍለህ ተጠቃሚ ድረስ ለማድረስ የሚኖረው የቢዝነስ እቅድና ጥናትና ለማስተዋወቅ ደግሞ የምታወጣው ስልትና ገንዘብ ባጀት እሱ ይወስነዋል።
አዎ፣ ከባድ ይመስላል። ግን አሁን የዩናይትድ ስቴትስ ገበያ ሰፊ ነው፣ እድሉም ሰፊ ነው። ግን ደግሞ በጣም ውድድር የበዛበት ገበያ ነው። ስለዚህ አንድ ኢትዮጵያ ውስጥ በንግድ ስራ የተሰማራ ወይም የተሰማራች በዩናይትድ ስቴትስ ሰፊው ገበያ ውስጥ ለመምጣት በሚሰሩበት ጊዜ በቀጥታ እነሱ ራሳቸው ሱቅ መክፈት ላያስፈልጋቸው ይችላል። ለሱቆች ማድረስ ሊሆን ይችላል ስልታቸው። እስቲ ስልቶቹ ምንድን ናቸው? መንገዶቹ ምንድን ናቸው?
ኦኬ፣ አሁን ለምሳሌ በምሳሌ ደረጃ ቡና ብንወስድ ቡና ከገበሬው እዚህ ተጠቃሚው ጋር ሲደርስ የዘጠኝ ድርጅቶች ይነካዋል። ኢትዮጵያ ውስጥ በአንድ መልኩ ሶስት የገበያ እንትኖች ይነኩታል፤ ገበሬ፣ ሰብሳቢ፣ አቅራቢ፣ ኤክስፖርተር። ከዛ ደግሞ እዚህ ሲመጣ በትልቁ ገዝቶ ለትንሹ የሚያከፋፍል ደግሞ እዛ ላይም ነጋዴም አለ። አንድ ሁለት ነጋዴዎች አሉ፣ ብሮከሮች የሚባሉ። ከዛ ግሪኑን አረንጓዴውን ቡና የሚያከፋፍሉ፣ አረንጓዴውን ቡና ደግሞ ተቀብለው ቆልተው የሚያከፋፍሉ ዘጠኝ ናቸው። አንዳንዶቹ እየሰበሩት ነው። አሁን የአሜሪካንን በፊት በዘጠኝ የነበረ ከአሜሪካ ወደ አሜሪካ ሶስት ተጠቃሚ እስከሚደርስ ድረስ አራት አምስት የነበረውን ስታርባክ የሚባለው ድርጅት አንድ አድርጎታል። ከዓለም ገበያ ላይ ገዝቶ አፍልቶ ቡና ቤት ከፍቶ በማከፋፈል ለተጠቃሚው ያደርሳል። እና ሁል ብዙዎቹንም ብታያቸው እንደዚህ አይነት ተጫዋቾች አሉባቸው። አራት አምስት ስድስት ሰባት ስምንት ዘጠኝ ተጫዋቾች አሉባቸው። እና እንደውም ገበያው እንዲያድግ እነዚህ ተጫዋቾች የገበያውን እድገት ይወስናሉ። ከሱም የሚያደርጉት ተሳትፎ የዛን ምርት ተቀባይነት ይወስናል። እንግዲህ ማአት ካሉ አጠቃላይ ጥረታቸው ትልቅ የገበያ ቦታ ሊፈጥር ይችላል እነዛ ምርቶች። ወደ ኢትዮጵያ ከተመለከትክ ችግሩ ምን አለ? ኢትዮጵያ ውስጥ ያሉት አምራቾች ስለ አሜሪካን ገበያ ያላቸው ስልት፣ ያላቸው ግንዛቤ፣ ከዛም ደግሞ አልፎ የአሜሪካ ገበያው ላይ ያንን ምርት ለተጠቃሚ በማድረስ ቫሊዩ አድ ምን እንደምባላረግም ዋጋ በመጨመር ሌላ ፕሮዳክት ሌላ ምርቶች ከሌላ ምርቶች ጋር ተፎካክሮ እንግዲህ አሜሪካ የዓለም አምራቾች በሙሉ ገበያው ላይ የሚሻሙበት ቦታ ነው። እነዛ ምርቶች ደግሞ ገበያውን እውቅና እንዲኖረው ብዙ የገንዘብና የማስተዋወቂያ ስልት ይካሄዳል። እንደውም አንድ አባባል አለ፣ አሜሪካን ሀገር እቃ የያዘ ሳይሆን እቃውን ያስተዋወቀ ሰው ነው የሚያሸነው። ብራንዲንግ ይባላል። ብራንዲንግ
helow jibjiga helow goday helow qabri dahar helow dhagax buur helow diri dhabe helow shimil gabina voa gabina 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 waxaad dhageysanaysaan gabina voa gabina gabina gabina
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። መስታወት ጥበቡን ወደ በኋላ እናመጣዋለን። በተለይ ስለ ገበያ ማስተዋወቅ ሲገልጽልን ነበር። አሁን ወደ አዲስ አበባ እናምራ። እስጢፋኖስ ገብረ ሕይወት መስመር ላይ ይገኛል። ኢትዮጵያና ዩናይትድ ስቴትስን ገበያ ለማገናኘት እንደዚሁም ደግሞ የንግድ ስራ ከሚሰሩ ድርጅቶች አንዱ ነው። እንዴት አመሸ እስጢፋኖስ?
እግዚአብሔር ይመስገን ሄኖክ፣ እንዴት አመሸ?
እስቲ በቅድሚያ ስለ ቅመም ንገረን።
ቅመም ያው እንደ ጠባቡ እንደነገረ ሲሚለር ኮንሰፕት ነው። እዚህ አዲስ አበባ የተሰራ ባልትና የሽሮ በርበሬና ሚጥሚጣ እዚህ ሰርተን አሜሪካው ዲስትሪቢዩት ማድረግ ነው ጓላችን። ያው ሞስትሊ ሶሻል ኢንተርፕራይዝ ነው የስቴትድ ጓላችን ደግሞ ወይም ሚሽን እና ቪዥን ስቴትመንታችን እዚህ ጋር ከኛ አብረው የሚሰሩት ሴቶችን እንዴት አድርገን ከፓቨርቲ ስፖርት እናደርጋቸዋለን ልወጡ ማለት ነው። እሱ ሀሳብ የተጀመረ ስራ ነው።
ስለዚህ የገበያ ተጠቃሚነታቸው እንዲሰፋ ለማድረግ ነው የምትሰሩት? ጥበቡም እንደዚሁ ከአጠቃላይ ከቡና ከዓለም የቡና ገበያ 100% የሚሆነውን ገቢ የሚያገኙ የቡና ገበሬዎችን ተጠቃሚነት ለማስፋት ነው። ምንድን ነው የምታደርጉት ወደ ዩናይትድ ስቴትስ ምርት ለመላክ?
የኛ ዋና እንትን የምንመሰለን ጠባቡ እንዳለው የኢንታየር ሰፕላይ ቼን በነፊት ማድረግ አለበት ማለት ነው። እዚህ ተሰርተው አሜሪካ ወስደን ራሳችን ፓኬጅ አድርገን ዲስትሪቢዩት እናደርገው ደግሞ በመጠን ነው እኛ ሆልሴለር ሆነን ከኛ ጋር ተቀብለው ሪቴል የሚያደርግ በሴት ፕራይስ አድርገው ለካስተመሩን እንትን ነው በነፊት የሚያለው አሰራራ ነው።
ስለዚህ ሁሉንም የሚጠቅም መሆን አለበት፣ አምራቾቹንም እንደዚሁም ደግሞ የገበያውን ሰንሰለት እናንተ ናችሁ የምትቆጣጠሩት ወይስ ለሱቆች ነው የምታከፋፍሉት?
ለሱቆች ነው የምናስከፋፍለው፣ ግን እዛ አግሪመንታችን ከነሱ እኛን ፕሪዲተርመን ያደረግነው ዋጋ ማለት የእኛ ኮስት ከቨር አድርገው የእነሱ ኮስት እና ፕሮፊት ከቨር አድርገው ለፋይናል ካስተመሩም ቫሊዩ እንዳገኝበት እንደሚችል አሰራራ ነው የምንሰራው።
እንግዲህ ወደ ዩናይትድ ስቴትስ ገበያ ለመላክ የሚያስቡ የተለያዩ የባልትና ሱቆች ሊኖሩ ይችላሉ። በቀጥታ እነሱ ለመላክ ያለባቸው ፈተና ምንድን ነው?
ያው ኤክስፖርት ከኢትዮጵያ ብዙ ከባድም አይደለም፣ ስፔሻሊ ኮምፔርድ ቱ ኢምፖርት። ፕሮሴሱ በጣም ስትሪምላይን የሆነ ፕሮሴስ ነው። ትልቅ ነገሩ እዛ ማርኬት መግኘት ነው ከባድ የሚባለው ነገር
እንጂ መላኩ ችግር የለውም ነው
ኖ በእኛ ኤክስፔሪንሳችን መላኩ ብዙ እንትን አይደለም። ሁሉ ሰውን በሰራ መላክ ብዙ ከባድ አይደለም። የሆነ ማለት ሪኳርመንቶቹ አሉ በዛ ሀገር ሬጉላቶሪ ሪኳርመንት የሚያደርገው።
አዎ፣ ለነገሩ እድሎችም አሉ ስጢፋኖስ፣ ያው በሌላ ጊዜ የምንመለስበት ጉዳይ ይሆናል። እድሎችም አሉ። የአፍሪካ ግሮት ኦፖርቹኒቲ አክት አጎዋ፣ ያለምንም ታሪፍ የኢትዮጵያ ምርቶች ወደ ዩናይትድ ስቴትስ መግባት ይችላሉ። ስጢፋኖስ፣ አንተን ለጊዜ ላመስግንና እስኪ ወደ ጥበቡ ደግሞ እንለፍ። በዛ መሀል ግን ዜማን ጋብዛቸው ለአድማጮቻችን። ለአንተም ጋቢና ስለተሳፈርክ እናመሰግናለን። መልካም ምሽት።
Thank you. Welcome, sir.
አንቺ ብቻ ኮነሽ በሚታየኝ ሁሉ ስለሻልዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ አለ ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ አለ ስንቱን ጋራ ዞሬ እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ ከኔ አንጀት ይመስል ይገርባል የተሰራው ክሩ ከኔ አንጀት ይመስል ይገርባል የተሰራው ክሩን ይረበሻል ሆዴ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ወደ መጨረሻው ውይይታችን አስቀድመን ጥበቡ ጋር ስንወያይ ቆይተናል። ጥበቡ አሰፋ የብለስድ ኮፊ መስራች ከባለቤቱ ጋር ነው የመሰረተው፣ ድርጅቱንም ይመራል። ስለ ገበያ እየተነጋገርን ነው። ቀጥሎ የሚለዋል
ያን ፕሮዳክት ለገበያው ላይ ተፎካካሪነት ባለው መልክ እንኳን ቢያዘጋጁት እዚህ መጥቶ ደግሞ እንዲፎካከርና በገበያው ላይ እውቅና እንዲኖረው የሚያስፈልገውን የገበያ ስልትና የማስተዋቂያ ገንዘብ የላቸውም።
ብዙ ስራ ይመስላል ጥበቡ ስንሰማው። የንግድ ስራ በእርግጥ በጣም ዘርፈ ሰፊ ነው፣ ግን የሀገር ውስጥም ገበያ አለ። በሀገር ውስጥ ገበያ እንደው ይሄን ያህል ከምለፋ እዚሁ አካባቢ አልሸጥም እንዴ ብሎ የማሰብም ሁኔታ አለ። አዋጭነቱ ግን ምን ያህል ነው? የዋጋ ልዩነት አለው?
ኧረ በጣም በጣም ሰማይና። ለምሳሌ ቡና እንደገና ተመልሰን እንመልከተው። ቡና ኢትዮጵያ ውስጥ ገበሬው ቡናው ላይ ለቡናው ለማምረት ከሚያስፈልገው ጉልበት ከ80-90% የሚሰራው ገበሬ ነው። ያ ገበሬ ግን ከዓለም ገበያ ላይ ተጠቃሚው ከሚከፍለው ገንዘብ የሚያገኘው 1% ነው። 90% ጉልበት አፍስሶ መጨረሻው ማድረስ ስላልቻለ ከሚከፈለው መጨረሻ ላይ ከሚከፈለው ለዛ ምርት ከሚከፈለው የሚያገኘው 1% ሲሆን፣ እዚህ ደግሞ ገበያው ላይ ቁጭ ብለው ተቀብለው አሽሞን ምነው አስተዋውቀው ለገበያው የሚያቀርቡት እንቅስቃሴዎች 10% በታች ሰርተው 90% ገንዘቡን ይቆጣጠራሉ። ሰማ የትየለሌ ነው። እና ገበያን ለገበያ ካላቀረብከው ገበያም ካላስተዋወቅከው ብትለፋም ተጠቃሚነትህ የሚጠቀመው ገበያው ላይ የቀረበው ሰው ነው። የቀረበው
ዛሬ የምንነጋገረው እንግዲህ ስለ ቡና ብቻ አይደለም። አጠቃላይ የሆኑ ኢትዮጵያዊ ምርቶችን ወደ ውጭ ገበያ ወይም ለሀገር ውስጥ ወይም ለሌላ የአፍሪካ ሀገሮች ገበያ ለማቅረብ የሚፈልጉ ሀሳብ ያላቸው ወጣቶች ቢኖሩ እንዲያው አንተ 1-3 ማድረግ አለባቸው ብለህ የምታስቀምጣቸው?
እንግዲህ ማድረግ ያለባቸው መጀመሪያው እንደውም እስከዛ አይደለም መነሳት ያለብን እዚህ ካለው የኢትዮጵያ ህብረተሰብ ጋር ነው። እዚህ ያለው የኢትዮጵያ ህብረተሰብ ገበያው ላይ ይንቀሳቀሳል፣ ገበያውን ያውቀዋል። ገንዘብም ለማሳተፍ ይችላል። እዚህ ያለው ነጋዴው፣ እዚህ ያለው በኢትዮጵያ ህብረተሰብ ውስጥ ያሉት የንግድ እንቅስቃሴዎች ኢትዮጵያ ካሉት ጋር ቢተባበሩ ገበያው ላይ ስላሉ ማለት ነው። መልሱ የነዚህ እዚህ ያሉት ኢትዮጵያኖች፣ ሌሎችንም ብትመለከተው እንደዛ ነው። የግሪክ አሜሪካኖችን የገበያ እንቅስቃሴ የግሪክን የገበያ እንቅስቃሴ የሚያሳድጉት የግሪክ አሜሪካኖች አሜሪካን ያሉት ነው። የጣሊያኖቹም ጣሊያኖቹ ናቸው። የሁሉንም ሀገር ስትመለከተው ምክንያቱም ቅርበት አላቸው ለሀገራቸው። ሶ መነሻ መሆን ያለበት ኢትዮጵያ ያሉት ውስን ነው አቅማቸው፣ እንቅስቃሴያቸውም ውስን ነው። እዚህም መሳተፍ የለባቸውም። ግን ሽርክና ቢፈጥሩ በአንድ ላይ ቢሰሩ ገበያውን አጥንተው ምርቱን ለተጠቃሚ ለማድረስ የሚያስፈልገውን ጥናትና እንቅስቃሴና ገንዘብ ቢያፈሱ ለውጡ እዛ ላይ ነው ሊመጣ የሚችለው።
ስለዚህ ትብብሩ ወሳኝ ነው።
እዚህ ያለው ነው ለውጥ ሊያመጣ የሚችለው።
በጣም ነው የማመሰግነው አቶ ጥበቡ አሰፋ ከብሌስድ ኮፊ እንደዚሁም ደግሞ የዩናይትድ ስቴትስና የአፍሪካ ዲያስፖራ የንግድ ምክር ቤት ለሰጠህን ማብራሪያ ለጊዜህ እናመሰግናለን። መልካም እድል ለምትሰሩት ስራ።
እኛም ጋቢና ለሰጠችን ቦታ ለዚህ ትኩረት ይህንን ቁም ነገር አድርጋ በመጋበዟ ያለንን ታላቅ አድናቆትና ምስጋና ማቅረብ እንፈልጋለን።
ትብብራችን ይቀጥላል፣ ጉዞአችንም ይቀጥላል። ጋቢና ቪኦኤ
እንግዲህ እዚህ ጋር ልውረድ ማለት ነው።
እሺ
ባይ ባይ። All right, everybody out there, this is Gabina VOA. Gabina VOA. Everybody, cuenta! Cuenta! Mama! Cuenta! Mama! Cuenta! Mama!
እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበር። ንግድ ለመጀመር የምታስቡ ሁሉ ትንሽ ሀሳቡን ይሰጣችኋል ብለን እንገምታለን። ሐሙስም በዚሁ ርዕስ ላይ እንመለሳለን።
መልካማው አስተያየቶቻችሁን ደግሞ በፌስቡክም በትዊተርም አት ቪኦኤ አማሃሪክ ላይ እንነጋገር፣ እንወያይ፣ ሀሳባችሁን አጋሩን። ስናስተናግዳችሁ ያመሸኑ ሄኖክ ሰማእግዜርና
መስታወት አራጋውንን ደናምሹ
ደናምሹ
This program has come to you from the Voice of America, Washington.